Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የሜትሮሎጂ ድርቅ የሜትሮሎጂካል የአየር ንብረቱ ከመደበኛም በታች መሆኑ ድርቅ አለው ነው። ይህን ነው ማለት ምን አመጣ የምለው ነገር ደግሞ ከሚመለከተው አጋር ድርጅቶች ጋር ማየቱ በጣም አስፈላጊ ነው የሚሆነው ማለት ነው።
የብሔራዊ ሚቴዎሮሎጂ ኤጀንሲ ዋና ዳይሬክተር አቶ ዱላ ሻንቆ ናቸው የሰማችኋቸው። ኢትዮጵያ ውስጥ ስለተከሰተው የዝናብ እጥረት ከተናገሩት የተወሰደ ነው።
አምስት ወር ስለቆየ ዝናቡ ነገ ይዘንባል፣ በመጪው ወር ይዘንባል፣ ቀጣይ ወር ይዘንባል እየተባለ ነበር። ተስፋ እያደረጉት ምንም እንትን ሳይዘንብ ቀርተዋል። እስከዛ ድረስ ከብቶቹ አልቋል። ከብቶች ካለቁ በኋላ ራሳቸውን የሚያጠፉ ሰዎች አሉ። በድርቅ የሞቱ ሰዎች አሉ።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ረቡዕ ነሐሴ 6 2007 ዓመተ ምህረት ምሽት ፕሮግራም አስተናጋጆቻችሁ ሰሎሞን አባተና
ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና።
በዘንድሮው ክረምት በአብዛኞቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱን ብሔራዊ ሚቴዎሮሎጂ ኤጀንሲ አስታወቀ። ለችግሩ ምላሽ ለመስጠት በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ የአደጋ መከላከል ኮሚቴ መቋቋሙ ተገልጿል። እጥረቱ በሰውና በእንስሳት ላይ ያደረሰው ጉዳት ስለመኖሩ መንግሥት እስካሁን ዝርዝር መግለጫ አልሰጠም። በምሽቱ የአብይ ርዕሳችን ዘገባ ከሚመለከተው ባለሥልጣን ጋር ቃለ ምልልስ አለን።
የደቡብ ሱዳን ፕሬዚደንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የሰላም ስምምነቱን ለማጠናቀቅ ነገ አዲስ አበባ እንደሚገቡ የኢጋድ ዋና አደራዳሪ አቶ ስዩም መስፍን አስታውቀዋል። ሁለቱ መሪዎች እንደሚገናኙ የተሰማው ግን ተደራዳሪዎቹ ወገኖች ወደ ስምምነት ስለመቃረባቸው ምንም ፍንጭ ባልታየበት ሁኔታ ነው። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
ልክ የዛሬ ሳምንት ሌላ ዙር ድርድር የጀመሩት የደቡብ ሱዳን ተፋላሚ ወገኖች አሁንም መነጋገራቸውን ቀጥለዋል። ድርድሩ እየተካሄደ ያለውም ኢጋድ ፕላስ የተሰኘው አደራዳሪ ቡድን ባዘጋጀው ረቂቅ የማቻቻል የስምምነት ሰነድ ላይ ነው። ከስምምነት ስለመቃረባቸው ግን የተረጋገጠ ነገር የለም። የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ እንዲያውም አሁንም ልዩነታችን ሰፊ ነው ሲሉ ወደፊት አለመራመዳቸውን ለቪኦኤ አስረድተዋል። ትናንት በሀገር ውስጥ የመገናኛ ብዙሃን የተጠቀሱት ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍን ግን በተያዘው ቀነ ገደብ ማለትም የፊታችን ሰኞ ነሐሴ 10 ከስምምነት እንደሚደረስ ተናግረዋል።
በዚህ ሰነድ ላይ ድርድር ከጀመሩ እንግዲህ ሰንብተዋል። በሚቀጥሉት 4-5 ቀናት ይቋጩታል ተብሎ ይጠበቃል። ፕሬዚደንት ሳልቫኪር እና ዶክተር ሪያክ ማቻር አዲስ አበባ ገብተው ከቡድኖቻቸው ጋር ተቀላቅለው ይህንን ለመቋጨት ይሞክራሉ።
አቶ ስዩም ይህንን የተናገሩት የኢትዮጵያ የኬንያና የኡጋንዳ መሪዎች በዚሁ የደቡብ ሱዳን ጉዳይ ላይ በኢንቴቤ ካደረጉት ስብሰባ በኋላ ነው። ስምምነቱ ይፈረማል ተብሎ በሚጠበቅበት የፊታችን ሰኞም የኢጋድ የመሪዎች ጉባኤ እንደሚካሄድ ዋነኛው አደራዳሪ ጠቁመዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት እና ተቀናቃኛቸው ዶክተር ሪያክ ማቻር ድርድሩን ለማጠቃለል በሚል ወደ አዲስ አበባ ሲመጡ የመጀመሪያቸው አይደለም። ለመጨረሻ ጊዜ የመጡበትና ባለፈው የካቲት የተካሄደው ድርድር ያለ ውጤት ነበር የተበተነው። በዚህኛው ዙር ግን የተለየ ሁኔታ እንደሚኖር በርካቶች ተስፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በናይጄሪያዋ ቦርኖ ክፍለ ሀገር በሚገኝ ሕዝብ የሚበዛበት ገበያ ላይ ቢያንስ 47 ሰው የገደለውን የትናንቱን የቦምብ ጥቃት ዩናይትድ ስቴትስ አጥብቃ አውግዛለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጃን ኪርቢ ባወጡት መግለጫ ለጥቃቱ እስካሁን ኃላፊነት የወሰደ ባይኖርም ድርጊቱ የተፈጸመው ጽንፈኛው የሁከት ቡድን ቦኮ ሐራም በቅርብ ሳምንታት በብዙ መቶዎች የሚቆጠሩ ሰዎችን ገድሏል ተብሎ በሚከሰስበት አካባቢ መሆኑን ጠቅሰዋል። ለሞቱት ሰዎች ቤተሰቦችና ወዳጆች የመንግስታቸውን የሐዘን መግለጫ ያሰሙት ኪርቢ ይህንንና የቀደሙትን ጥቃቶች የፈጸሙትን ይዞ ለፍርድ ለማቅረብ ናይጄሪያ የምታደርገውን ጥረት መደገፋችንን እንቀጥላለን ብለዋል። የናይጄሪያ ሕዝብ ከሁከትና ከሽብር ነጻ ሆኖ መኖር ይገባዋል ሲሉ አክለዋል። የአሜሪካው የውጭ ጉዳይ መስሪያ ቤት ቃል አቀባይ ለትናንቱ ጥቃት የናይጄሪያ መንግስት የጸጥታ ባለሥልጣናት ዋናው ተጠርጣሪ ቦኮ ሐራም እንደሆነ ተናግረዋል።
አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የተባበሩት መንግስታት ድርጅት የሊቢያ ልዩ ልዑክ የሀገሪቱ ተዋጊ ኃይሎች በአፋጣኝ የብሔራዊ አንድነት መንግስት እንዲመሰርቱ ጠይቀዋል። ዓለም አቀፍ እውቅና ያለው የሊቢያ መንግስት ጠቅላይ ሚኒስትር አብዱላ አልጤኒ የሀገራቸው ህዝብ ከጠየቀ ስልጣን ለመልቀቅ ምንጊዜም ዝግጁ መሆናቸውን ገልጸዋል። ጠቅላይ ሚኒስትሩ በቴሌቪዥን ቀርበው ለህዝባቸው ጥያቄዎች በቀጥታ መልስ በሰጡበት ወቅት ብዙ ጥያቄዎች ለአገልግሎቶች መጓደል መንግስቱን ተጠያቂ አድርገዋል። በጠቅላይ ሚኒስትሩ የሚመራው በምስራቃዊቱ ቶብሩክ ከተማ የሚገኘው እውቅና ያለው መንግስትና በእስላማውያን ኃይሎች የሚደገፈው ትሪፖሊ የሚገኘው መንግስት ትላንት ማክሰኞ ለአዲስ ድርድር መቀመጣቸው ተዘግቧል። ተቀናቃኞች ወገኖች ሁሉ በድርድሩ ላይ መገኘታቸው በመጪዎቹ 3 ሳምንታት ውስጥ የሰላም ስምምነት ሰነድ ለመፈራረም እንደሚቻል የሚጠቁም በጎ ምልክት ነው ብለዋል የመንግስታቱ ድርጅት ልዑክ በርናርዲኖ ሊዮን።
እስላማዊ መንግስት ነኝ የሚለው ቡድን የግብጽ ቅርንጫፍ ባለፈው ወር የጠለፈውን ክሮኤሽያዊ አርዶ መግደሉን ዛሬ አስታወቀ። የአስከሬኑ ፎቶ ነው ያለውንም በኢንተርኔት አውጥቷል። ግብጽ ውስጥ ይሰራ የነበረው የ30 ዓመቱ ቶሚስላቭ ሳሎፔቪች መገደሉን ለማረጋገጥ አለመቻላቸውን የክሮኤሽያ ጠቅላይ ሚኒስትር ዞራን ሚላኖቪች አመልክተዋል። የሁለት ልጆች አባት የሆነው ክሮኤሽያዊ መገደሉ ከተረጋገጠ ራሱን የሲናይ ጠቅላይ ግዛት ብሎ የሚጠራውና ለእስልምና መንግስት ቡድን ማደሩን የገለጸው የግብፁ ቡድን የምዕራብ ሀገር ሰው ሲገድል የመጀመሪያ መሆኑ ነው። የእስልምና መንግስት ግብረ አበሩ ቡድን በትዊተር ባወጣው ፎቶ ላይ የተቆረጠ ጭንቅላት በወደቀው አካሉ ላይ ኖሮ ከጎኑ ደግሞ አሸዋ ውስጥ የተሻጠ ጩቤ ይታያል። ሰውየውን የገደል ነው ሀገሩ በእስልምና መንግስት ቡድን ላይ በሚካሄደው ጦርነት ውስጥ በመግባቷ ምክንያት ነው፣ የሰጠናችሁ የጊዜ ገደብም አልፏል የሚል መግለጫም በአስከሬን ማጠገብ ተቀምጧል። ቡድኑ ክሮኤሽያዊውን በጠለፈበት ወቅት የግብፅ መንግስት ያሰራቸውን ሙስሊም ሴቶች እንዲፈታ ጥያቄ አቅርቦ እንደነበር ተዘግቧል።
የሶሪያ መንግስት ዋና ከተማይቱ ደማስቆ አካባቢ ባካሄደው የአየር ድብደባ ቢያንስ 36 ሰው መገደሉን የሀገሪቱ የመብቶች ተሟጋቾች አስታወቁ። የኢራን የውጭ ጉዳይ ሚኒስትር ሙሐመድ ጃቫድ ዛሪፍ ደማስቆ ከመግባታቸው ከጥቂት ሰዓታት በፊት አዲስ ሁከት መቀስቀሱም ታውቋል። ዛሪፍ ደማስቆ የገቡት ዓመታትን እያስቆጠረ ያለውን የሶሪያ የእርስ በርስ ጦርነት ሊያስቆም ይችላል ያለችውንና ለተባበሩት መንግስታት ድርጅትም የማቅረብ እቅድ ያላቸውን የኢራን አዲስ የሰላም ሐሳብ ይዘው እንደሆነ ተነግሯል። እንግሊዝ ውስጥ የሚገኘው የሶሪያ የሰብአዊ መብቶች ቃፊር የሚባለው ቡድን ዛሬ ባወጣው ሪፖርት ማለዳ ላይ አማጽያኑ ባደረሱት የከባድ መሳሪያ ድብደባ ቢያንስ 5 ሰው መገደሉንና 60 መቁሰሉን አመልክቷል። ድብደባውን ተከትለው የመንግስቱ ኃይሎች በከፈቱት የአየር አጸፋ 31 ሰው መገደሉንና 120 ሰው መቁሰሉን ገልጿል።
ቻይና የገንዘቧ ምንዛሪ ለሁለተኛ ተከታታይ ቀን እንዲያሽቆለቁል ዛሬም ፈቅዳለች። ትናንት ማክሰኞ የወሰደችው ድንገተኛ እርምጃ በዓለም ገበያዎች ላይ ንጠትን መፍጠሩና ከንግድ ተፎካካሪዎቿ ጋር ውጥረት ሊያመጣ እንደሚችልም ተገልጿል። የቻይናው ዩዋን የመግዛት ወይም የምንዛሪ አቅም ዛሬ 1.6% የወረደ ሲሆን ትናንት በ2% ወድቆ እንደነበር ይታወሳል። እንዲህ አይነቱ ከፍተኛ የምንዛሪ ማሽቆልቆል ዩዋንን ሲያጋጥመው ባለፉት 10 ዓመታት ውስጥ የትናንትናውና የዛሬው የመጀመሪያ መሆኑ ነው።
የኮሪያው መሪ ኪም ጆንግ ኡን ምክትል ጠቅላይ ሚኒስትራቸው እንዲገደሉ ትዕዛዝ መስጠታቸውን ከደቡብ ኮሪያ የወጣ ዘገባ ጠቁሟል። ምክትል ጠቅላይ ሚኒስትሩ ቾ ዮንጎን የተገደሉት ባለፈው ግንቦት በኪም የደን ፖሊሲ ደስተኛ አለመሆናቸውን ባለፈው ግንቦት የተናገሩ ጊዜ መሆኑን ለፒዮንግያንግ ቅርበት ያለውን ምንጭ ጠቅሶ የደቡብ ኮሪያው የዜና አውታር ዮንሃብ ዘግቧል። የደቡብ ኮሪያ የውህደት ሚኒስቴር የዘገበውን እውነትነት ባያረጋግጥም ቾ ግን ላለፉት 8 ወራት ከእይታ መጥፋታቸውን ገልጿል።
አፍሪካ ውስጥ አዲስ የልጅነት ልምሻ ወይም የፖሊዮ ምልክት ሳይታይ አንድ ድፍን ዓመት ማለፉ ተገለጸ። የመጨረሻው ፖሊዮ መተላለፍ የታየው የዛሬ ዓመት ሶማሊያ ውስጥ የነበረ ሲሆን የሶማሊያ መንግስት እስካሁን ፖሊዮ በይፋ መጥፋቱን አላሳወቀም። ዜናው አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች አንዱን ለቅምሻ
በኢትዮጵያ በርካታ አካባቢዎች የዝናብ ስርጭቱ በእጅጉ ዘግይቶ በመጀመሩ በከብት እርባታ የሚተዳደሩ የአፋርና ኢሳ አካባቢዎች መጎዳታቸውን የማኅበረሰቡ ተወካዮች በማሳወቅ ላይ ናቸው።
የተወሰኑ የአካባቢው ባለሥልጣናት ያስተባበሯቸው ጥቂት የኦሮሞ ብሔረሰብ አባላት ጥፋቱ ላይ አልነበሩም ማለት አይቻልም። ነገር ግን ተጠቂዎቹ በአጽንኦት ነው በአጽንኦት እንደገለጹት አካባቢው የኦሮሞ ብሔረሰብ ወገኖቻችን ይህንን ጥቃት አላደረሱብንም ብለዋል።
ይቅርታ የሰማችሁት የሰመጉ ጽፈት ቤት ዳይሬክተር አቶ ብጻተ ተረፈን ነው። በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ ሸዋ ዞን ኖኖ አሎ ከተባለው ቀበሌ ስለተፈናቀሉ አማሮች የገለጹትን ነው። አሁን የዕለቱ አብይ ርዕስ
በዘንድሮው ክረምት በአብዛኞቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱን ብሔራዊ ሚቴዎሮሎጂ ኤጀንሲ አስታውቋል። ይህንኑ መነሻ በማድረግ በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ የአደጋ መከላከያ ኮሚቴ መቋቋሙ ተገልጿል። የዝናብ እጥረቱ በሰዎችና በእንስሳት ላይ ያደረሰው ጉዳት ስለመኖሩ መንግስት እስካሁን የሰጠው ዝርዝር መግለጫ የለም። የአሜሪካ ድምፅ ራዲዮ ያነጋገራቸው የአፋርና የኢሳ ማኅበረሰብ መሪዎች ግን ሰዎቹና በርካታ ከብቶች መሞታቸውን ገልጸው የክልልና የፌዴራል መንግስት እንዲሁም ዓለም አቀፉ ማኅበረሰብ የእርዳታ እጃቸውን እንዲዘረጉ ተማጽነዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ በኤልኒኖ ተጽዕኖ ምክንያት የዝናብ እጥረት መከሰቱን ይፋ ያደረገው ትናንት ለጋዜጠኞች በሰጠው መግለጫ ነው። የክረምቱ ዝናብ በሰኔ ወር የተሻለ መጠን እና ስርጭት እንደነበረው ኤጀንሲው አስታውሷል። በሐምሌ ወር ግን በበርካታ የሀገሪቱ አካባቢዎች ላይ የዝናብ እጥረት ተከስቷል ብሏል። የዝናቡ መጠን ማነስ በእርሻ ስራ አጀማመር ላይ ተጽዕኖ ማሳደሩንም አመልክቷል። በክረምት ወቅት ወደ ተለያዩ ግድቦች መግባት የነበረበት የውሃ መጠን መቀነሱንም ጠቅሷል። የዝናብ እጥረት ስለመከሰቱ ለመንግስት አካላት ካሳወቀ ከሳምንታት በኋላ መግለጫ የሰጠው ኤጀንሲው በሰውና በእንስሳት ላይ የደረሰ ጉዳት ስለመኖሩ በዝርዝር አላስቀመጠም። ዛሬ ቪኦኤ ያነጋገራቸው የብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ የዝናቡ እጥረት ያመጣውን ተጽዕኖ የሚያጠኑት ሌሎች አካላት ናቸው ብለዋል።
እስካሁን ይህንን ኢምፓክት አምጥቷል፣ ይህን እንደዚህ አምጥቷል ማለት አልችልም። ዳታው ተሰብስቦ አልመጣም። የሚመለከታቸው መስሪያ ቤቶች ሰብስቦ አናላይስ ያደርጋሉ ብዬ ነው የምገምተው።
የዝናብ እጥረት ተከሰተባቸው በተባሉት አካባቢዎች አሁን ድርቅ አለ ማለት እንችላለን? ድርቅ ተከስተዋል የሚለው አገላለጽ የዝናብ እጥረት የተከሰተባቸውን አካባቢዎች ይገልጻል ወይ ማለት ነው?
በሜትሮሎጂ ሳይንስ እናየው እንትኑ ተከስቷል ማለት ነው።
ተከስቷል ማለት እንችላለን።
የዝናቡ እጥረቱ ታይቷል ማለት ነው። ስለዚህ የሜትሮሎጂ ቃላት ትንጠቀም ድርቅ አለ ማለት ነው። እንደዚህ አካባቢ ማለት ነው።
ድርቅ ተከስቷል፣ ራብ ተከስቷልም አልተከሰተምም ለማለት ግን ጥናት ያስፈልጋል ነው የሚሉት።
ስራት የራሳቸው ለምሳሌ ይህን ነገር ማየት አለባቸው። ከሚመለከታቸው እንትኖች ጋር ምንድን ነው የሚለው ነገር በደንብ መታየት አለበት። እኔ ያልኩ የሜትሮሎጂ ድርቅ የሜትሮሎጂካል የአየር ንብረቱ ከመደበኛ በታች መሆኑ ድርቅ አለው ነው። ይህን ነው ማለት ምን አመጣ የምለው ነገር ደግሞ ከሚመለከተው አጋር ድርጅቶች ጋር ማየቱ በጣም አስፈላጊ ነው የሚሆነው ማለት ነው። እንዴት ነው፣ ምን ያህል ሰው ተጎዳ፣ ምን ያህል ከብት ተጎዳ የሚለው ነገር በዳታ ተደግፎ ማየት ይፈልጋል ማለት ነው።
የዝናብ እጥረቱ በከፍተኛ ሁኔታ ከተከሰተባቸው አንዱ የአፋር ክልል ነው። በዚሁ ክልል በተከሰተው ድርቅ እስከ 240 የሚደርሱ ፍየሎችና ግመሎች መሞታቸውን የሚያሳዩ መረጃዎች እንዳሉ በሪፖርተር ጋዜጣ የተጠቀሱት የክልሉ ኮሚኒኬሽን ቢሮ ባለሙያ ኡስማን እድሪስ ሙሳ ተናግረዋል። በሀገሪቱ በርካታ አካባቢዎች የተከሰተውን የዝናብ እጥረት በማስመልከትም በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ብሔራዊ የአደጋ መከላከል ኮሚቴ መቋቋሙ ታውቋል። የኮሚቴው መቋቋም ችግሩ ከዚህ ቀደም ከነበሩት የከፋ መሆኑን አያሳይም ይላሉ አቶ ዱላ።
ኤልኒኖ ዘንድሮ ብቻ አይደለም የተከሰተው፣ ኤልኒኖ ሁልጊዜ ይከሰታል። 1989 ነበረ፣ በፈረንጆች 2002 ነበረ፣ በፈረንጆች 1997 ነበረ። ይሄ ሁልጊዜ ያለ ነገር ነው። አብረንም መኖር መቻል አለብን። ስለዚህ በዚህ አይነት ዝናብ የሚያጥርበት ጊዜ ሁኔታውን የሚከታተል መንግስት አካል ይፈጠራል ማለት ነው። በፊት በቅርበት ለመከታተል አስፈላጊውን እርምጃ ለመውሰድ አስፈላጊውን ክትትል ለማድረግ ቅርብ ክትትል ያስፈልጋል ማለት ነው። ኤልኒኖዎች በሚከሰቱበት ጊዜ ሁልጊዜ እንደዚህ አይነቶች ነገሮች ይከሰታሉ። ይሄ አዲስ ነገር አይደለም ማለት ነው።
ከብሔራዊ ሜትሮሎጂ ኤጀንሲ ተግባራት አንዱ ከዝናብ ስርጭት አኳያ ሊከሰት የሚችለውን ሁኔታ በማጥናት የቅድመ ማስጠንቀቂያ መረጃ ማሰራጨት ነው። የዝናብ እጥረት እንደሚኖር በመግለጽ መረጃ ያሰራጨ ነው ቀደም ብለን ነው ብለዋል አቶ ዱላ።
ቅድመ ማስጠንቀቂያ መስጠት ይቻላል፣ ተሰጥቷል፣ በደንብ ነው ሰጠናቸው ማለት ነው። ያንዳንዱ
ይህ ሊሆን እንደሚችል ሐምሌ ውስጥ አድማጩ ተንበያቹ ሰጣቸዋል መረጃው
ግንቦት ላይ ሰጥተናል ግንቦት አስቀድመ ሰጥተናቸዋል ማለት ነው ሰጥተን ለምንመለከተው ሁሉ አስራጭተናል ማለት ነው ለምንመለከተው ሁሉ ስናስራጭ ያንዳንዱ ኤልኒኖ ስለሚከሰት የኤልኒኖ ተጽዕኖ ደግሞ እንደዚህ ስለሚያመጣ አስፈላጊው ጥንቃቄ እንዲደረግ ለምንመለከተው ሁሉ ተስራጭቷል ማለት ነው ውሃ ሴክተሩ በራሱ ውሃ ላይ ግብርና በራሱ ግብርና ጤና በጤና የተለያዩ አካላት የራሳቸውን እንምጃ ወስዳሉ ማለት ነው
በቀጣዮቹ ሁለት ወራት በተለይም በነሐሴ ወር የተሻለ ዝናብ እንደሚጠበቅ የብሔራዊ ሜትሮሎጂ ኤጀንሲ አመልክቷል በመጪው በጋ የሚጠበቀው ጠንከር ያለ ዝናብም አውንታዊና አሉታዊ ተጽዕኖ ሊኖረው እንደሚችል ነው ያስረዳው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
በኢትዮጵያ በርካታ አካባቢዎች የዝናብ ስርጭቱ በእጅጉ ዘግይቶ በመጀመሩ በከብት ርባታ የሚተዳደሩ የአፋርና ኢሳ አካባቢዎች መጎዳታቸውን የማህበረሰቦቹ ተወካዮች በማሳወቅ ላይ ናቸው። በድርቁ የተነሳ በአንዳንድ አካባቢዎች የሰዎች ሕይወት መጥፋቱን፣ በርካታ እንስሳት መሞታቸውን የአሜሪካ ድምጽ ራዲዮ ከአፋርና ኢሳ ማህበረሰቦች መሪዎች ካገኘው መረጃ ለመረዳት ተችሏል። የፌዴራልና የክልል ባለስልጣናት በአንዳንድ አካባቢዎች ያስቸኳይ ጊዜ እርዳታና የከብት መኖ ማቅረብ መጀመራቸውን ለመረዳት ችለናል። ስርጭቱ ግን አሁንም በስፋት በድርቁ የተጠቁ አካባቢዎችን ያዳረሰ አይደለም። በትላንትናው ዕለት ከአፋር ብሔር መሪዎች ጋር የተወያየው ሄኖክ ሰማግዜር ዛሬ ምሽት ከኢሳ ብሔር ባህላዊ መሪ ኡጋሳዊ ምክር ቤት አቶ አሶዌ አርጎቤን አነጋግሯል።
አካባቢ ሳካባቢ ለምሳሌ ከደወል ጀምሮ እስከ መደኔ ድረስ መሀል ያሉት ያው እስከ 600 ኪሎ ሜትር ነው ርቀቱ ማን ነው ርዝመቱ ስፋቱ ደግሞ እስከ 500 በላይ ነው። እዛ አካባቢ ነው የሰዎች ያሉት። እንደምታውቀው ወይም እንደሰማ ያው እስከ 5 ወር ድረስ ዝናብ ዘግይቷል። ከብቶቹ አልቋል። ከብቶቹ ከብት የሚባል ነገር የለም። 5 ወር ስለቆየ ዝናቡ ነገ ይዘንባል በመጪው ወር ይዘንባል የቀጣይ ወር ይዘንባል እየተባለ ነበር ተስፋ እያደረጉት። ምንም እንትን ሳይዘንብ ቀርቷል። እስከዛ ድረስ ከብቶቹ አልቋል። ከብቶቹ ካለቁ በኋላ ራሳቸውን የሚያጠፉ ሰዎች አሉ። በድርቅ የሞቱ ሰዎች አሉ። ለምሳሌ በእንዱፎ አካባቢ እንትን ከ30 ሰው እስከ 60 ሰው በላይ ሞቷ ይባላል። እርግጠኛ አይደለም ግን ከዛ ያሽማግሎች ነው። እዚህ ለምሳሌ ጌዶ ጋሴ የሚባለው አካባቢ አንድ ወጣት የመጨረሻ ከብቶቹን ካለቁ በኋላ ህፃኖቹን ሲጮሁበት ራሱን በገዛ እጁ ራሱን አጥፍቷል። ሌሎች 9 ሰዎች ራሳቸውን ሊያጠፉ ሲሉ እዛ ያፍደም እንትን እድሜ ስጣቸውና ያፍደም አስተዳደሮች መሳሪያቸውን ቀምተው አዳኑት። ለምሳሌ ትላንትና ከፌደራል መንግስት እስከ ኡንዱፎ ድረስ የእርሻ ሚኒስቴር ሄደው እያለቀሰ ነው የተመለሰው ሁኔታዎቹና ሰዎቹን ተሳይ በጣም እያለቀሰ ነው የተመለሰው። በዚህ በሌላም እንትን ክልል አምስት ራሱ ሰው ልኮ ዳት የሚባለው አካባቢ ሲደርሱ እያለቀሱ ነው እነሱም የተመለሱ። ስለዚህ ሪፖርቱ ወደ ክልል አምስት አስተላልፏል ይባላል። እና ሁኔታዎቹ በጣም አዘግይ ናቸው። በድርቅ ምክንያት ነው ይሁሉ የመጣው። በሰላም ቢጦት ነው ምክንያት ነው የመጣው።
እንግዲህ በአካባቢ የሚኖሩ የኢሳና የአፋር ብሔር አባላት በአጠቃላይ ምን አይነት እርዳታ የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ከሆነ ለምግብ እጥረት የተጋለጡ እንደዚሁም የሕክምና አገልግሎት የምግብ እርዳታ የመሳሰሉት እየቀረቡላቸው ነው? ከየት ነው እየቀረቡስ ያሉት?
ምንም እስከዛ ድረስ አሁን ለምሳሌ እንደምታውቀው ገረመይቱ፣ እንዱፎ፣ አቤቱ ዩኒቨርስቲ አካባቢዎች ወደ አፈር ነው የተከለሉት። እና እሱም ያው ኢሳዎች ያሉት እዛ ምንም እስካሁን ድረስ አፈሮች ያደርጉላቸው ነገር የለም። ይህን ነው ከፌደራል መንግስት የሚያገኙት አንዳንድ ነገሮች አሉ። ከፌደራል መንግስት ይህን ሁኔታ ካወቀ በኋላ እየጣላቸው እንትን ወደዛ እየሄደ
ምን አይነት እርዳታዎች ነው የፌዴራል መንግስቱ እየሰጠ ያለው? የኢሳ ብሔር አባላትም የሚኖሩበት በሽኔሌ ዞን በሶማሌ ክልል ውስጥ ስላለ የሶማሌ ክልል አስተዳደር የፌዴራል መንግስቱ የሚያደርጉት እርዳታስ ምን ይመስላል?
አሁን ለምሳሌ ክልል አምስት ወደ ሰው ልኮ ነበር እዛ አካባቢ ድርቅ ያለበት አካባቢ እዛው ሶሮ መጥተው ከዛ በኋላ ሪፖርቱን እንዲያቀርቡና እንትን የላኩ ሰዎች አሉ። አምጥተዋል፣ አይተዋል። መጥፎነቱን ከፍተኛ ድርቅ እንዳለ አይተዋል። ወደ ክልል አምስት ነው ሪፖርቱን ያቀርቡት። አሁን በጣም እዚህ ላይ በግነ መንግሬ በጣም ማመስገን እንትን የሚፈልገው ምንድን ነው እዚህ የሽኔሌ ሶን ተወላጆች ነጋዴዎች አሉ። ነጋዴዎች ራሳቸው በገዛ እጃቸው ሁኔታውን ካወቁ በኋላ ብር እየሰበሰቡ ራችንም ምናምን እየገዙ ወደዛ እያቀበሉ ነው ያሉት። እነሱ ናቸው መጀመሪያ እርምጃ ወስደው እየደረሱት እዛ አካባቢ ያሉት። ለምሳሌ እዚህ ሽኔሌ አይሻ እዛ አስቡሊ አካባቢ ያሉትን ህዝቦች ምናምን እየጣሉለት ነው ያሉት። እነሱ በገዛ ፈቃዳቸው ነጋዴዎች ናቸው። አሁን ከክልል እንጠብቃለን፣ የክልሉ እርዳታ እንጠብቃለን፣ የፌደራል እርዳታ እንጠብቃለን። እስካሁን ይሄን አጥጋቢ ነው፣ ጥሩ ነው፣ ትልቅ እርምጃ ነው የሚባለው ነገር የለም እስካሁን ድረስ። ነገር ግን ሁኔታውን አሁን አውቋል እየጠበቅን ነው ያለው እና እነሱ የሚያመጡት ነገር እንጠብቃለን። አላህ እንግዲህ ዝናቡ ያው ቀጥሏል፣ ዝናቡ አላህ ይጣል።
ዝናቡ ግን ባለፈው ሳምንት በአንዳንድ አካባቢዎች መዝነብ መጀመሩን በአፋርም በኢሳ አካባቢዎች ነው የሚናገሩት የአይን ምስክሮችና፣ እንዴት ነው እሱ ሁኔታውን የሚያሻሽል ይመስላችኋል?
አሁን ለምሳሌ መደኔ አካባቢ ዘንቧል፣ እዛ አንተ ገዳሚቱ አካባቢ ዘንቧል፣ ወንዱፎ አሪቱም ዘንቧል። ነገር ግን አሁን እነኚህ እዛ ስነቡ አሁን መጣሉ ያሉት ከብቶች አሉ አይደል? እነሱ ደካማ ስለሆኑ እነሱ ያጠፋቸዋል እንጂ አሁን የሚጠቅመው ነገር የለም። ምናልባት ከአንድ ወር በኋላ የተቋቋሙት ከብቶች ምናምን ካሉ በዛው ሊቋቋሙ ይችላሉ ብዬ እንትን አስባለሁ። ዝናቡን አሁን የጀመረው እንግዲህ የራቤ ሰው ዝናብ ምግብ አይሆንለትም፣ ምግብም አያበቅልለትም። ምንድን ነው የሰው እርዳታ ያስፈልጋል። ከዛ በኋላ የእርዳታ እየተረዱ ምንትን ያሉትን መቋቋም ይችላሉ ማለት ነው። በዚህ ከድርቅ የተነሳ እንትን አለ፣ በሽታ አለ፣ ተቅማጦች አሉ፣ ብዙ ሰዎች ሞተዋል። እና እንግዲህ አላህ ያውቃል። አላህ ይርዳቸው። መንግስታቸውም እንግዲህ አውቀዋል። ከአሁን በኋላ እንጠብቃለን፣ የሚሰጡን እርዳታ እንጠብቃለን። ይሄው ነው ሁኔታ።
አቶ አስዋር ጎቤ የኢሳ ብሔረሰብ ባህላዊ መሪ ኡጓሳዊ ምክር ቤቱን ወክለው ለሰጡኝ ማብራሪያ አመሰግናለሁ።
በጣም አመሰግናለሁ። ታንክ ዩ ቨሪ ማች።
በዚሁ ጉዳይ ዙሪያ የአፋር ክልል የአደጋ መከላከል ቢሮ ኃላፊ ወይዘሮ አይሻ መሐመድን በተደጋጋሚ ለማግኘት ሞክረን ነበረ። ይሁን እንጂ አንድ ጊዜ ኃላፊነታቸው የሴቶች ጉዳይ መስሪያ ቤት መሆኑን፣ በሌላ ጊዜ ደግሞ ስልካቸው በሌላ ሰው ተነስቶ የተሳሳተ መሆኑ ተገልጾልናል። የክልሉ የአርብቶ አደር ቢሮ ኃላፊ አቶ መሐመድ አወል ምህም ስብሰባ ላይ መሆናቸውን ገልጸው መልሰን እንድንደውል ጠይቀውን ምላሻቸውን በመሻት ስንደውል ስልካቸው አይነሳም። በጉዳዩ ላይ የአፋር ክልል መስተዳድር ባለስልጣናት ኃላፊዎች ምላሻቸውን እንዲሰጡንና ለሕዝብ እንድናሳውቅ ያለውን ሁኔታ በአክብሮት እንጠይቃለን።
ወደ ቀጣዩ ርዕስ እናልፋለን። በቦረና ክልል ምዕራብ ሸዋ ዞን በኖኖ አሎ ቀበሌ በሚኖሩ ዜጎች ላይ በአካባቢው የመንግሥት ባለሥልጣናትና ጥቂት ተባባሪዎቻቸው ብሔር ተኮር ጥቃት ደርሶባቸዋል ሲል ሰመጉ የተሰኘው የሰብአዊ መብቶች ተሟጋች ድርጅት ገልጿል። ጥቃቱ ብሔር ተኮር ይሁን እንጂ የብሔር ግጭት አይደለም ሲሉ የሰመጉ ጽሕፈት ቤት ዳይሬክተር ተናግረዋል። ጥቃቱ የተፈጸመባቸው ዜጎች ከወከሏቸው መካከል በዛሬው ዕለት በአካባቢው ፖሊስ በቁጥጥር ስር የዋሉ መኖራቸውም ታውቋል። መለስካቸውማ ተከታዩ ልኳል።
ከዘገባው በፊት በቦረና ክልል የተባለው በህትመት ችግር ነው፣ ይቅርታ፣ በኦሮሚያ ክልል ምዕራብ ሸዋ ዞን በኖኖ አሎ ቀበሌ ተብሎ ይስተካከል። ወደ ዘገባው እናልፋለን።
ከትናንት በስቲያ በኢንተርኔት የተሰራጨው 136ኛው የሰመጉ የቀድሞው ኢሰመጉ ልዩ መግለጫ እንደሚለው በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ ሸዋ ዞን ኖኖ አሎ በተባለ ቀበሌ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ህገ መንግስት አንቀጽ 32 እዝባር አንድን የጣሰ ወንጀል ተፈጽሟል። ማንኛውም ኢትዮጵያዊ በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት ነጻነት አለው የሚለውን ድንጋጌ በሚጥስ መልኩ በአካባቢው የሚገኙ ባለሥልጣናትና የጸጥታ ኃላፊዎች በአካባቢው ከሚገኙ አርሶ አደሮች መካከል የተወሰኑትን እናንተ የዚህ አካባቢ ተወላጅ ሳትሆኑ ሀብት እያፈራችሁ፣ የአካባቢው ተወላጆች ግን ከእናንተ ያነሰ ገቢ ነው ያላቸው። ይህንን ገቢ ያገኛችሁት በእኛ መሬት ነው። ስለዚህ የክልሉ ተወላጆች ባለመሆናችሁ ክልሉን ለቃችሁ ውጡ በማለት የተለያዩ ጥቃት እንደፈጸሙባቸው ይዘረዝራል። በተለይም መጋቢት 27 2007 ዓ.ም ተፈጽመዋል በተባለ ግድያ ምክንያት ተጠርጣሪው በሕግ ቁጥጥር ስር እያለና ገና ውሳኔ ሳያገኝ የኖኖ ወረዳ ፖሊስ አዛዥ ኢንስፔክተር ኃይሉ ድሪባ፣ የኖኖ አሉ ቀበሌ ሊቀመንበር አቶ ጎሳዬ ገችና መቶ አለቃ ገነነ በየነ የተባሉ የፖሊስ አባላት የቀበሌ አመራሮችንና የፖሊስ አባላትን በማስተባበር የአካባቢው ሕዝብ በአካባቢው በሚኖሩ የአማራ ብሔረሰብ ተወላጆች ላይ እንዲነሳ በማነሳሳት ሚያዝያ 9 ቀን 2007 ዓ.ም 85 አርሶ አደር አባወራዎችን ለእስራት እንደዳረጓቸው መግለጫው ያወሳል። በነጋታው ከጠዋቱ በሶስት ሰዓት አካባቢ ዘር በመምረጥ የአማራ ብሔረሰብ ተወላጆች መኖሪያ ቤትና ንብረት ነው ያሉትን እየመረጡ በእሳት እንዳቃጠሉ መግለጫው ይናገራል። በዚህ ድርጊትም የአንድ ሰው ሕይወት ማለፉን፣ 10 ሰዎች ቀላልና ከባድ የአካል ጉዳት እንደደረሰባቸው፣ 99 የሳር ክዳን ያላቸው፣ 25 የቆርቆሮ ክዳን ያላቸው ቤቶች ከያዙት ንብረትና ቁሳቁስ ጋር መቃጠላቸውን በሰንጠረዥ ይዘረዝራል። በመግለጫው እንደተጠቆመው ምንም አይነት የብሔር ብሔረሰብ ግጭት የለም ሲባል ይህ ሁሉ ጉዳት የደረሰው እንዴት እንደሆነ እንዲያስረዱኝ የሰመጉን ጽህፈት ቤት ዳይሬክተር አቶ ብጻተ ተረፈን ጠይቄያቸዋለሁ።
ከመነሻው ያለውንም ነገር ከአደጋው በኋላም ያለውን ነገር በመመልከት መግለጽ ይቻላል። ከመነሻውም ቢሆን ተጠቂዎቹ የሰጡንን የምስክርነት ማስረጃዎች ስንመለከት ተጠቂዎቹ ራሳቸው የሚሉት አብረን የኖርናቸው የኦሮሞ ብሔረሰብ ወገኖቻችን አይደሉም፣ በጥላቻም ሆነ በሌላ መልክ ይህንን ድርጊት የፈጸሙብን አብረው እነሱ ያዝኑ ነበር የሚፈጸምብን ነገር። እንግዲህ ስለሚበዛው ክፍል ነው የምንነጋገረው። የተወሰኑ የአካባቢው ባለስልጣናት ያስተባበሯቸው ጥቂት የኦሮሞ ብሔረሰብ አባላት ጥፋቱ ላይ አልነበሩም ማለት አይቻልም። ነገር ግን ተጠቂዎቹ በአጽንኦት እንደገለጹት አካባቢው የኦሮሞ ብሔረሰብ ወገኖቻችን ይህንን ጥቃት አላደረሱብንም ብለዋል።
አቶ ብጻተ ተበዳዮች ናቸው የተባሉትን ዜጎች ወኪሎች ዋቢ በማድረግ እንደሚናገሩት የአካባቢው የኦሮሞ ሕዝብ ጉዳት ለደረሰባቸው ዜጎች ከ200,000 ብር ያላነሰ ገንዘብ በራስ አነሳሽነት ከማዋጣቱ ሌላ ከፍ ያለ የእህል እርዳታም እንዳደረገ ይናገራሉ።
በትንሹ 30 ኩንታል ከአንድ ቀበሌ፣ ከ32 ቀበሌ እያንዳንዱ ቀበሌ በትንሹ 30 ኩንታል፣ በትልቁ ሲገመት 50 ኩንታል፣ ከ30 እስከ 50 ኩንታል ከእያንዳንዱ ቀበሌ ሲባዛ 32 ማለት ነው ህዝቡ አዋቶልናል ሁሉ ብለዋል። ስለዚህ ሲጀመርም እነሱ አላጠቁንም የሚለው ምስክርነት ከነሱ አለ። በኋላም ደግሞ በደረሰብን አደጋ በማዘን በመቆርቆር በራስ ተነሳሽነት ይህንን አድርገዋል ብለናል። ስለዚህ በአማራና በኦሮሞ ብሔረሰብ መካከል የተነሳ ግጭት ነው ለማለት ያሉት ማስረጃዎች በፍጹም አይፈቅዱም።
የአካባቢው የመንግስት ባለስልጣናትን ጠይቃችሁ ምን አሏችሁ?
የኖኖን ወረዳ አስተዳዳሪ በጉዳዩ ላይ ከአንድ ጊዜም ሁለት ጊዜ ዛሬ ጠዋት አሁን ይህንን ቃለ መጠይቅ ውይይት በምናደርግበት ዕለት ዛሬ ከጠዋቱ 3:30 ላይ ቀደም ብሎ ምርመራውን ባደረግን ጊዜ ያው ሚዛን መጠበቅ ስላለብን በመንግስት በኩል ያለውንም ሁኔታ መረዳት ስለነበረብን ደውለን በመግለጫችንም ላይ እንዳስቀመጥ ነው የወረዳ አስተዳዳሪው የተባለው ጥፋት ውድመት መፈጸሙን አምነው ማለትም የ85ቱ አባወራዎች ቤቶች መቃጠላቸውን አምነው በአካባቢው የመንግስት አስተዳደር በኩል አንዳንድ የመልሶ ማቋቋም ጥረቶች እየተደረጉ እንደሆነ ነግረውናል። በወቅቱ ማለትም አንድ 24 የሚደርሱ ቤቶች በመገንባት ላይ እንደነበሩ ነግረውናል። ከ24 ውስጥ 16 የሚሆኑት ባያልቁም ቤቶች ቆመው የሰመጉ ባለሙያዎች በቦታ በአይናቸው አይተዋል። በእርግጥ ለማቋቋም ጥረት እናደርጋለን ከማለታቸውም በላይ ተፈናቀሉት ሰዎች ወደ ቀድሞ መኖሪያቸው ተመልሰው በተረጋጋ ሁኔታ ኑሯቸውን እንዲመሩ ለማድረግም ኮሚቴ አቋቁመን እየተንቀሳቀስን ነው ብለውናል። ይሄም የ200,000 ብር ያልነው ህዝቡ ያዋጣው የእህሉንም ጭምር ይህንንም ለማከፋፈል እየሞከሩ እንደሆነ ነግረውናል። ይሄ እንግዲህ በእነሱ በኩል ያገኘነው መረጃ ነበር። ነገር ግን በወቅቱ አሁንም በተጓዳኝ በግራ ቀኝ ማጣራት ስለነበረብን የህዝቡም ተወካዮች ጋር ያገኘነውም ሌሎችንም ተጠቂዎች ባነጋገርነው መሰረት ግን 200,000 ብሩ ላይ ምንም ለተጠቂዎቹ የደረሳቸው ምንም የገንዘብ እርዳታ እንደሌለ፣ እህልም 50 ኩንታል 30 ኩንታል ከያንዳንዱ ተውጣጣ የተባለው ከዛ ላይ ምንም የደረሳቸው ነገር እንደሌለ ችግሩን በመናጣራበት ብቻ ሳይሆን በዛሬው ለት ዛሬ አሁን ቃለ መጠይቅ በመናደርግበትም ሰዓት ችግሩን ተጠቂዎች ተወካዮች አግኝተን አነጋግረናል። በዛሬው ቀን የደረሳችሁ እንዶ ቢዘገይም መግለጫው ለን አነጋግረን እስከዚች ሰዓት ድረስ ምንም የደረሳቸው ነገር እንደሌለ አረጋግጠውልናል።
ይሄ መዋጮው ከህዝቡ በራሱ ተነሳሽነት ሲደረግላቸው ህዝቡ የሰጠው ለነሱ አልነበረ ማለት ነው?
ለነሱ በቀጥታ አልነበረም የሰጠው። ገንዘቡም ሆነ እህሉ ያው ያካባቢው መንግስት መዋቅር ስላለ በቀበሌም አለ በአስተዳደር መዋቅሮች በዛ መስመር ነው የተሰበሰበው። ነገር ግን ተጠቂዎቹ ጋር አልደረሰም።
አቶ ብጻተ ለቪው እንደገለጹት ተጎጂ ዜጎች በውልና ማስረጃ የወከሏቸው 8 ሰዎች በአካባቢው ባለስልጣናት ከፍተኛ ማስፈራራትና ተጽዕኖ እየደረሰባቸው ይገኛሉ ብለዋል። ዛሬ ከዚህም አልፎ ጥቂቶቹ ታስረዋል ይላሉ።
ከ8ቱ ኮሚቴዎች መካከል 3ቱ ያሉበት ተይዘው አቶ አውራሪስ መኮንን፣ አቶ አለሙ አስፋው እና አቶ ምህረት አሰፋ የሚባሉት አስተባባሪዎች በአሁኑ ሰዓት በቁጥጥር ስር መዋላቸውን በዛሬው ቀን 12 ሰዓት ላይ በዛው በኖኖ አሎ ቀበሌ ፖሊስ ጣቢያ ታስረው እንደሚገኙ ሌሎች የኮሚቴ አባሎቻቸው በአንድ በሁለቱም ላይ በአቶ አውራሪስና አቶ አለሙም ላይ ድብደባ መፈጸሙን ሁሉ ጓደኞቻቸው ነግረውናል። እነሱም በከፍተኛ ራሳቸው ስጋት ውስጥ መሆናቸውን ነግረውናል።
ሰመጉ ይህንን ልዩ መግለጫውን ለሚመለከታቸው የፌዴራልና የክልል የመንግስት መስሪያ ቤቶች እንደላከና በጎ ምላሽ እንደሚጠብቅም አቶ ብጻተ ተረፈ ያላቸውን ተስፋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
እኔም ሰሎሞን አባተንን እስከ ምሽቱ 4 ሰዓት ከእናንተ ጋር እንቆያለን።
አድማጮች፣ ወደ ሁለተኛው አጋማሽ ቅንብሮች ከማለፋችን በፊት የዋና ዋና ዜናዎችን ርዕሶች ከሰለሞን አባተን እንስማ።
በዘንድሮው ክረምት በአብዛኞቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱን ብሔራዊ ሜቴዎሮሎጂ ኤጀንሲ አስታወቀ። ለችግሩ ምላሽ ለመስጠት በምክትል ጠቅላይ ሚኒስትር የሚመራ ብሔራዊ የአደጋ መከላከል ኮሚቴ መቋቋሙ ተገልጿል። እጥረቱ በሰውና በእንስሳት ላይ ያደረሰው ጉዳት ስለመኖሩ መንግሥት እስካሁን ያወጣው ዝርዝር መረጃ ወይ መግለጫ የለም። የደቡብ ሱዳን ፕሬዚደንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የሰላም ስምምነት ለማጠናቀቅ ነገ አዲስ አበባ እንደሚገቡ የኢጋድ ዋና አደራዳሪ አቶ ስዩም መስፍን አስታውቀዋል። በናይጄሪያዋ ቦርኖ ክፍለ ሀገር በሚገኝ ሕዝብ የሚበዛበት ገበያ ላይ ቢያንስ 40 ሰው የገደለውን የትናንቱን የቦምብ ጥቃት አሜሪካ አወገዘች። ቻይና የገንዘቧ ምንዛሪ ለሁለተኛ ተከታታይ ቀን እንዲያሽቆለቁል ዛሬም ፈቅዳለች። በ1.6% ነው ዛሬ ያወረደው። ትናንት በ2% ወርዶ ነበር ዩዋን።
ወደ መደበኛ ቅንብሮች እናልፋለን። አሜሪካና ሕዝቧ ቀዳሚው ዝግጅት ነው። የዛሬ ዓመት ገደማ በማዕከላዊቷ የዩናይትድ ስቴትስ ግዛት ሚዙሪ አንድ ጥቁር አሜሪካዊ ታዳጊ ወጣት በነጭ ፖሊስ እጅ በጥይት ተገደለ። ዕለቱ ታስቦ ሲውል የዛሬ 50 ዓመት ደግሞ በምዕራባዊቷ የካሊፎርኒያ ግዛት ሎስ አንጀለስ ከተማ በድህነት የሚኖሩ አፍሪካ አሜሪካውያን ሰፈር ውስጥ በነጭ ፖሊሶችና ጥቁሮች ነዋሪዎች መካከል ግጭት ተከስቶ ነበር። የአሜሪካ ድምጿ ላቲካ ሆ በ1950ዎቹ ማብቂያ የተቀሰቀሰውን ግጭት በግልጽ የሚያስታውሱ ምስክሮችን አነጋግራ ያጠናቀረችውን ዘገባ ሄኖክ ሰማግዜር ለአሜሪካና ሕዝቧ ዝግጅት አጠናቅሯል።
ማሳይ ሚኒስትርስ የዛሬ 50 ዓመት ገና የ15 ዓመት ታዳጊ ወጣት ነበር።
ዋትስ እምብርት ላይ ከመናፈሻው አጠገብ እንዲህ ወደ 103ኛው ጎዳና ስትዘልቅ ያው እዚያ ላይ የሆነውን አስታውሳለሁ። ሄሊኮፕተሮች ዙሪያውን እየተንደቀደቁ ይቃኛሉ። ዙሪያውን እሳቱ ተጋግሟል። ጢሱ አካባቢውን ክፉኛ አፍኖት አካባቢው ሰላም ርቆት ይታያል። የሰፈሩ ሰዎች እሳቱ ሲምቦገቦግ ጩኸቱ ሁካታው ሩጫው ጉድኮ ነው ቆውጥ ሆኖ ነበር።
ነሐሴ 5 ቀን 1957 ዓመተ ምህረት በዋት ሰፈር ፖሊሶች አንድ ተሽከርካሪን ያስቆማሉ። ከዚያ ሰው ተሰብስቦ ግብግብ ይነሳል። በዚህ በድህነት የሚኖሩ አፍሪካ አሜሪካውያን ሰፈር ቁጣውን የቀሰቀሰው በፖሊስ እንዲቆም የተደረገው ጥቁር አሜሪካዊና እናቱ ክፉኛ ሲዋከቡ ኗሪዎቹ በመመልከታቸው ነው። ከዛ ለስድስት ቀናት የዘለቀ ሁከት ተፈጠረ። በመቶዎች የሚቆጠሩ ሕንፃዎች ተቃጠሉ። የ34 ሰዎችም ሕይወት አለፈ። ከሺዎች በላይ የተገመቱም ቆሰሉ። በወቅቱ የነበረውን ሁከት አንድ የአካባቢው ኮሌጅ ቀርጾ ዛሬ በቤተ መዘክር ለትዕይንት ያቀርባል። ግሬጎሪ ዊሊያምስ የካሊፎርኒያ ስቴት ዩኒቨርሲቲ ያሰባሰበው መዘክር ኃላፊ ናቸው።
This is a photograph of Marquette Frye and Ronald Frye. Marquette was the
የምንመለከተው የማርኬ ፍራይና የሮናልድ ፍራይ ፎቶዎችን ነው። ማርኪ ከመኪናው በፖሊስ እንዲወርድ የተደረገውና በኋላ ሁከቱ የተቀሰቀሰው ከዚሁ ጋር ተያይዞ ነው።
በዚሁ ሰፈር በ1984 ዓመተ ምህረት አንድ ሮድኒ ኪንግ የተባለ ጥቁር የታክሲ ሹፌር በፖሊስ በጭካኔ ሲደበደብ የሚያሳይ ቪዲዮ ከተሰራጨ በኋላ እንደገና ቁጣው ከአስርት ዓመታት በኋላ ገነፈለ።
The reason that LA hasn't exploded again is because we're aware of
በወቅቱ ሎስ አንጀለስ ውስጥ ብጥብጥ አልነበረም። ምክንያቱም ያለፈውን ታሪክ ስለሚያስታውሱ የፖሊሱ ኃይልም ሁኔታውን በአግባቡ አውቆ ነበር።
የዋድ ሰፈር ኗሪዎችም ይህንኑ ሐቅ ያረጋግጣሉ። ከሁከት የሚገኝ ፋይዳ እንደሌለም ይረዳሉ። ሻኒስ ጆሴፍ የ23 ዓመት የዋድስ ኗሪ።
People in Watts understand that having another riot
የዋድስ ኗሪዎች አመፀኛ መባል አይፈልጉም ነው የምትለው። እንዲህ ያለ ስም እንደማይጠቅማቸው ስለሚያውቁ መገለሉና እነሱ እኮ ከመባል በስተቀር የሚያመጣው ፋይዳ እንደሌለ በማወቃቸው ሁከትን ፈጽሞ አይፈልጉም ትላለች ሻኒስ ጆሴፍ። ከ50 ዓመት በፊት በዋትስ የተፈጠረው ሁከት የዛሬ ዓመት ደግሞ በፈርግሰን ሙዙሪ ተደግሟል። አንድ ወጣት ጥቁር ወንድ ልጅ ማይክል ብራውን ይባላል። በፖሊስ እጅ የተገደለበትን ወንጀል አለባብሶ ያለ ቅጣት ለማለፍ ውሳኔ መተላለፉን በመቃወም የሕዝቡ ቁጣ ገንፍሎ ወደ አመጽና ጥፋት አምርቷል። ዛሬ የከተማዋ ኗሪዎች ከጥፋት የሚገኝ አንዳችም ጥቅም እንደሌለ በአግባቡ ይረዳሉ። ለዚህም ነው ማህበረሰባቸው ሰላም ወዳድ መሆኑን ደጋግመው የሚገልጹት። ጃክሊን ደልመር
አይ ቮለንቲር ቢካዝ አይ ዋንት ፒፕል ቱ ኖው አባውት ፈርግሰን
የበጎ ፍቃድ አገልጋይ ነኝ። ምክንያቱም የፈርግሰን ከተማ ነዋሪዎች ሰላም ወዳድ ደግና ሩህሩህ ማህበረሰብ መሆናቸውን ለሌሎች ለማሳወቅ ፈልጋለሁ። በሌሎች እንደታሰበው ወይንም እንደሚገለጸው አይደለንም።
በዩናይትድ ስቴትስ በፖሊስ ባልደረቦችና አነስተኛ ገቢ ባላቸው ማህበረሰቦች መካከል ከዘር አድሎና የግፍ አያያዝ እንደዚሁም ደግሞ በማህበረሰቡ ውስጥ ሰላምና መረጋጋትን በማስጠበቅ በሚሰሩ ስራዎች የሚያወዛግቡ የቆዩና አንዳንድ ጊዜ ደግሞ ወደ ሁከት የሚያመሩባቸው አጋጣሚዎች በርካታ ቢሆኑም የመብት ተሟጋቾች ደግሞ የተረጋጋና የማያቋርጥ የሲቪል ትግል ዛሬም ወሳኝ መሆኑን ያሰምሩበታል።
ዝግጅታችን ይቀጥላል። ዲሞክራሲ በተግባር ነው ተከታዩ።
ዩናይትድ ስቴትስ ውስጥ በአውሮፓውያኑ የዘመን አቆጣጠር በ2016 ዓመተ ምህረት ከ15 ወራት በኋላ መሆኑ ነው ለሚደረገው ፕሬዚደንታዊ ምርጫ በሪፐብሊካን ፓርቲው እጩ ተወዳዳሪዎች መካከል የመጀመሪያው ክርክር ባለፈው ሐሙስ ክሊቭላንድ ኦሃዮ ውስጥ ተካሂዷል። 10 እጩዎች በብሔራዊ ቴሌቪዥን ያደረጉትን ክርክር ባልደረባችን ሪቻርድ ግሪን ተከታትሎ ያጠናቀረው ዘገባ አለ። ሶሎሞን ክፍሌ ለዛሬው ዲሞክራሲ በተግባር ፕሮግራም ይዞታል።
ቢሊየነሩ ነጋዴና እውቁ የቴሌቪዥን ሰው ዶናልድ ትራምፕ ነበሩ በክርክሩ ወቅት ብዙ ትኩረት ስበው የታዩት። ትራምፕ በምረጡኝ ዘመቻቸው በአብዛኛው የታወቁት እንዳሻቸው ተቀናቃኞቻቸውን በመዘርጠጥና በሚወረውሯቸው ቃላቶች አመራረጥ ላይ ደንታቢስ ባሕርያቸው ነው። 10 የሐሙሱ የሪፐብሊካን ፓርቲው እጩ ተወዳዳሪዎች ዶናልድ ትራምፕ የቀድሞዎቹ የፍሎሪዳና አርካንሳ ዋና አስተዳዳሪዎች ጄብ ቡሽና ማይክ ሃከቢ ሶስቱ የወቅቱ ዋና አስተዳዳሪዎች የዊስካንስኑ ስካት ዎከር የኒው ጀርሲው ክሪስ ክሪስቲና የኦሃዮ ጆን ካሲች ቀሪዎቹ አራቱ ደግሞ ሴናተር ራን ፖል ማርኮ ሩቢዮና ቴድ ክሩስ ሲሆኑ ጡረተኛው የነርቭ ቀዶ ጥገና ሐኪም ቤን ካርሰን ናቸው። ሌሎች ሰባት የሪፐብሊካን ፓርቲ ዕጩዎች ነገር ግን ለዚህ ክርክር በፋክስ ኒውስ ያልተመረጡት ቀደም ሲል በተካሄደ የአጭር ጊዜ ክርክር ተሳትፈዋል። በሕዝብ አስተያየት መለኪያዎች የተሻለ ቁጥር አላቸው የተባሉትን ነው ፋክስ ኒውስ በአስሩ ዕጩዎች መካከል ዋናው ክርክር እንዲካሄድ መድረኩን ያመቻቸው። በዘንድሮ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ከፍተኛ ትኩረት የሳቡት ቢሊዮነሩ ዶናልድ ትራምፕ ከአስተናባሪው በቅድሚያ ለቀረቡላቸው ሁለት ጥያቄዎች ቀጥተኛ ምላሽ አልሰጡም። የሪፐብሊካን ፓርቲውን ወክለው እንዲወዳደሩ የማይመረጡ ከሆነ በግል ለመቅረብ አቅደዋል ወይ ቢባሉ እኔ አሁን ባለንበት ሁኔታ ከወዲሁ በግል እወዳደራለሁ ብዬ ቃል አልገባም ብለዋል። ሴቶችን አስመልክቶ ከዚህ ቀደም ለሰነዘሩት ስድብ አዘል አስተያየት ይቅርታ አይጠይቁም ወይ ተብለው ሲጠየቁ ደግሞ የዚህ ሀገር ትልቁ ችግር እውነትን መናገር ላይ ነው ሲሉ መልሰዋል። የሐሙሱን በፖለቲካው ዘርፍ ሰፊ ተሞክሮ ያላቸው የክፍለ ግዛት አስተዳዳሪዎች፣ አዳዲስ ሴናተሮችና ከዚህ ቀደም አንዴ እንኳ በምርጫ ተሳትፎ የማያውቁ ሰው ያደረጉትን ክርክር ሞቅ ያለ ድጋፍ የሚሰጡ 4500 ተመልካቾች በአዳራሹ ተገኝተው አዳምጠዋል። ቀዳሚው ሰባቱ የሪፐብሊካን ፓርቲ ዕጩዎች ያደረጉትን ክርክር ነበር። የቀድሞው የቴክሳስ ክፍለ ግዛት አስተዳዳሪ ሪክ ፔሪ ሕገወጥ ፍልሰተኞችን ለማገድ ብሔራዊ ዘብ መመደባቸውን ይህም የችግሩን መፍትሄ አስመልክቶ ከዶናልድ ትራምፕ አስተያየት የተሻለ መሆኑን አስረድተዋል። የሕይወት ፓካርድ ኩባንያ ዋና ሥራ አስኪያጅ ካርሊ ፊዮሪናም ትራምፕን ጠርበዋል። ተለዋዋጭ ያሉት የትራምፕ አቋም በቁልፍ ጉዳዮች ላይ ታማኝ እንዳይሆኑ ያደርጋቸዋል ብለዋል። ሁለቱም ማለት ፔሪና ፊዮሪና ከቀድሞው አገረ ገዢ ጆርጅ ፓታኪ ጋር መድረኩን በመጋራት ተመሳሳይ አቋም አንጸባርቀዋል። በዚህ ቀደም ሲል ሰባቱ ዕጩዎች በተሳተፉበት አጠር ያለው መርሃ ግብር ላይ የወቅቱ የሉዊዚያና አስተዳዳሪ ባቢ ጀንዳል፣ የደቡብ ካሮላይናው ሴናተር ሊንሲ ግራሃምና የቀድሞ የፔንሲልቬንያ ሴናተር ሪክ ሳንቶረም ተሳትፈዋል። በዚህኛው መድረክ ላይ ሌላዋ ኢላማ የተደረጉት የዲሞክራቲክ ፓርቲ ዕጩ ተወዳዳሪ የቀድሞዋ ቀዳማዊት እመቤት ሂለሪ ሮዳም ክሊንተን ነበሩ። በተለይ አስተናባሪው ስለ ውጭ ጉዳይ ፖሊሲዎች ጥያቄ ባቀረበ ጊዜ የደቡብ ካሮላይናው ሴናተር ሊንሲ ግራሃም አሜሪካውያን ለቀድሞዋ ቀዳማዊት እመቤትና ውጭ ጉዳይ ሚኒስትር ድጋፋቸውን እንዳይሰጡ ተማጽነዋል። የተሻለ ሕይወት መኖር የምትፈልጉ አሜሪካውያን ሁሉ ለሂለሪ ክሊንተን ድምፅ እንዳትሰጡ ነበር ያሉት ሊንሲ ግራሃም። እንደገና ቀደም ሲል ወደ ተካሄደው አስሮቹ የሪፐብሊካን እጩዎች ክርክር ስንመለስ ዶናልድ ትራምፕ በተቀናቃኞቻቸው ላይ የሚሰነዝሯቸው ልቅ ናቸው የተባሉ አስተያየቶችን አስመልክቶ ከሌሎቹ እጩዎች የሚሰጡ አስተያየቶች ቅይጥ ናቸው። የኬንታኪው ሴናተር ራን ፖል ለጋዜጠኞች ሲናገሩ ዶናልድ ትራምፕ ከጉራ በቀር ባዶ ናቸው ብለዋል። ንጉሡ እርቃናቸው መሆናቸውን አንድ ሰው ካልተናገረ የቴሌቪዥኑ ኮከብ ተዋናይ የሪፐብሊካን ፓርቲውን ውክልና ሊያገኙ ይችላሉና ጠንቀቅ እንበል ሲሉ መክረዋል። የቀድሞው የፍሎሪዳ ገዢ ጄብ ቡሽ በበኩላቸው የትራምፕ ቋንቋዎች ከፋፋይ ናቸው ብለዋል። የቀድሞው የሁለት ፓካድ ኩባንያ ዋና ሥራ አስኪያጅ ካርሊ ፊዮሪናም ትራምፕ በሜገን ኬሊ ላይ የሰጡት አስተያየት ፍጹም አስነዋሪና የማይጠበቅ ነው ሲሉ ተችተዋል። ተመሳሳይ ትችቶች በዶናልድ ትራምፕ ላይ ያቀረቡት ሁለት ሌሎች እጩ ተወዳዳሪዎች የዊስካንስኑ ገዢ ስካት ዎከርና የቀድሞው የአርካንሳ ዋና አስተዳዳሪ ማይክ ሃከቢ ናቸው። ሌሎች በርካቶች ግን ዶናልድ ትራምፕ በዘመቻቸው በግልጽ የመሰላቸውንና የሚያምኑባቸውን ጉዳዮች የሚናገሩ ደፋር ሰው ናቸው ሲሉ አሞግሰዋል። እነርሱም የቴክሳሱ ሴናተር ቴድ ክሩዝ፣ የፍሎሪዳው ሴናተር ማርኮ ሩቢዮ እና የኦሃዮ ዋና አስተዳዳሪ ጆን ካሲች ናቸው። በተለይ ምናልባት በምርጫው ሂደት ወደፊት ትራምፕ ቢያደናቅፋቸውና ቢወጡ የእርሳቸውን ደጋፊዎች ድምፅ ማግኘት እችላለሁ በሚል ግምት የቴክሳሱ ቴድ ክሩዝ በትራምፕ ላይ የሰላ ሂስ ከመሰንዘር ተቆጥበዋል። ትራምፕ በክርክሩ ወቅት ከሌሎች ጋር አብሮ በመስራትና በፖሊሲ ጉዳዮች ላይ ለቀረቡላቸው ጥያቄዎች ምንም አይነት ተጨባጭ መልስ አልሰጡም። በዚያም ሆነ በዚህ ግን ዶናልድ ትራምፕ እስካሁን ባለው ጊዜ በሕዝብ አስተያየት መለኪያ የሪፐብሊካን ፓርቲውን እጩዎች ይመራሉ። ዛሬም ባይሆን ወደፊት ግን ለፓርቲው ጥሩ ሥራ እየሰሩ ሊሆን እንደሚችል ይገመታል። ያለፈውን ሳምንት የቴሌቪዥን ክርክር 24 ሚሊዮን ሰዎች ተከታትለውታል ተብሏል። እናም መራጮች ከወዲሁ እጩዎችን በደንብ መከታተል ችለዋል። በርካታ የፖለቲካ ባለሙያዎች እንደሚተነብዩት ደግሞ ፓርቲዎቹን የሚወክሉ ሁለቱ እጩዎች ሊመረጡ አቅራቢያ ከስድስት ወራት በኋላ ማለት ነው ዶናልድ ትራምፕ ከእይታ እየጠፉ ሊሄዱ ይችላሉ። ለአሁኑ ግን እየመሩ ናቸው። ይህ የሚሆነው ደግሞ ትራምፕ ሕገወጥ ስደተኞችን ወንጀለኞች፣ ሴቶችን በኃይል ደፋሪዎች ካሉና የሴናተር ጆን ማኬነን የጦር ሬኮርድ ከተቹ በኋላ ነው። እስከ ፕሬዝደንታዊ ምርጫው አሁን ገና ብዙ ጊዜ አለ። ገና 8 ሌሎች ክርክሮች ይካሄዳሉ። ዲሞክራሲያዊ የምርጫ ሂደቱም ይቀጥላል።
የተከበራችሁ አድማጮች፣ በዚህ በዲሞክራሲ በተግባር ዝግጅቱ ውስጥ ሰሎሞን ድምጾችን ማካተት ያልቻለው የክርክሩን መድረክ ያመቻቸው ፎክስ ኒውስ የሚባለው የዜና አውታር ባለው የባለቤትነት መብት ድምጾችን መጠቀም ባለመቻሉ ነው። ለማንኛውም በዩናይትድ ስቴትስ ፕሬዝደንታዊ ክርክር ታሪክ ውስጥ እጅግ ግዙፍ ቁጥር ያለው ሰው በቴሌቪዥን ይህንን ክርክር ሲመለከት የአሁኑ ሪከርድ የሰበረ ነው ተብሏል። ወደ ተከታዩ ቅንብር እናልፋለን። ሴቶችና ቤተሰብ።
እዚህ በዩናይትድ ስቴትስ በከፍተኛ የትምህርት ተቋማትና በተለያዩ ድርጅቶች እንዲሁም በማኅበረሰቦች ውስጥ የተለያዩ ሥልጠናዎችና ልምዶችን ሲቀስሙ ሰንብተው ባለፈው ሳምንት ከተሸኙት አፍሪካውያን ወጣት የማንዴላ ዋሽንግተን ፌሎውሺፕ ተሳታፊዎች አንዷ የዛሬ የሴቶችና ቤተሰብ ፕሮግራም እንግዳ ነች። ህሊና ብርሃኑ የሕግ ባለሙያ ስትሆን የሴቶች መብት እንዲከበር፣ በሴቶች ላይ የሚፈጸሙ ጥቃቶች እንዲወገዱ ድምፁን አጉልቶ የሚያሰማ በአዲስ አበባ ዩኒቨርሲቲ ሕግ ትምህርት ቤት የተቋቋመውን ድርጅት ከመሠረቱት አንዷ ነች። ባለፈው ሳምንት በዋሽንግተን በተካሄደ ጉባኤ ላይ ቆንጅታዬ አግኝታ አነጋግራታለች።
ህሊና ብራውን ይባላለሁ። እኔ እዚህ የመጣሁበት ምክንያት ምንድን ሲቪል ሶሳይቲ ላይ ባለ የሎ ሙቭመንት የሚባል ካምፔን ከአስተማሪ ጋር እና ከህግ ትምህርት ቤት ተማሪዎች ጋር ሆነን የመሰረት ነው። የህግ ትምህርት ቤት ሙቭመንት ነው። ከዛ ውጭ ወመን ፎር ቼንጅ ኢትዮጵያ ለሚባል ድርጅት ፕሬዚዳንት ሆኜ ያገለግላለሁ እና በሱ ስራዬ ነው ተመርጬ የመጣሁት። የስድስት ዓመት ስራ የወሰድኩት ራትገርስ ዩኒቨርሲቲ ነው። ኒውጀርዚ ሲቪክ ሊደርሺፕ ኢንስቲትዩት በጣም ታዋቂ የሆነ ኢንስቲትዩት ነው። እዛ ውስጥ ነበር።
እዛ ያገኘሽውን ተሞክሮ ከመደበኛ የስልጠና መርሃ ግብሮች በተለየ በማህበረሰብ ውስጥ ገብታችሁም የተለያዩ ተሞክሮችን ስትቀስሙ ነው የቆያሽ። ይህንን ስትመለሽ እንዴት ነው በተግባር ልታዩ የምታስቡ?
ድሮ የምሰራውን ስራ እንዲያጠናክርልኝ ብዬ ነው እዚህ ፕሮግራም ላይ የመጣሁትና ከምሰራቸው ስራዎች ጋር ስልጠናው በራሱ የሆነ ጠቀሜታ አለው። ከራሴም ውጭ እንዴት ቲሜን ሊድ ማድረግ እንደምችል፣ አንዳንድ ሰዎች የሆነ ድርጅት ከመሰረቱ በኋላ ያንን ድርጅት እንዴት ነው ማስተላለፍ ያለባቸው፣ ምክንያቱም ኔክስት ጄኔሬሽን ሊረከቡ የሚገባ ፕሮጀክቶች ናቸው አብዛኞቹ የምንሰራባቸው፣ ና እንዴት ነው መሆን ያለበት፣ ብዙ ነገሮችን ተምሬያለሁ በእኔ በኩል። ከዚህም በኋላ ሲሄድ ከምሰራቸው ሰዎች ጋር እሱን ማሳወቅ አለብኝ ብዬ አስባለሁ። እሱ ግዴታዬም ነው። ከዛ ውጭ ግን እዚህ የማፈራቸው ኔትወርኮች በጣም ብዙ ነገር ያመጡልኛል ብዬ አስባለሁ። በየቀኑ ብዙ ሰዎች እንተዋወቃለን፣ በግላችን እንተዋወቃለን። ዋይት ሀውስ እና በማንዴላ ዋሽንግተን ፌሎውሺፕ ፕሮግራሙን ብዙ የተዋወቅናቸው ሰዎች አሉ እና ከእነሱ ሰዎች ደግሞ ፋይናንሻልም ሆነ ፓርትነርሺፕ ሄልፕ እናገኛለን ብለን አስበን የመጣ ነው እና በየቀኑ እሱን እያደረግን እንሆን ያለ ነው።
ከእናንተ የሚከተሉትን በአርአያነት መምራት ይጠበቅባችኋል የሚል ጥሪን ተደርጎላችኋል።
አርአያነት ከራስ መምራት ነው የሚጀምረው እና ሁላችንም እዚህ የመጣ ነው ሰዎች በሙሉ በራሳችን ጥረት አድርገን የመጣ ነው። ምርጫው ያው በአሜሪካ ኤምባሲ ሁኔታ ነው የሄደው እና በራሳችን ብዙ ነገሮች ሰርተን ስለመጣን እዚህ ራሳችን የምናደርገውን ነገር ሰዎች ካዩ ሌሎችም ሰዎች በጣም ለመርዳት እኔ በበኩሌ ፈቃደኛ ነኝ። ማገኛቸውም ሰዎች እኔ ከተማርኩት ነገር እኔም ካጠፋሁትም ካለፍኩበትም ነገር ጥሩም ከሰራሁበትም እንዲማሩ ሰዎች የምፈልገው ከአንዱ ብቻ አይደለም እና ከሁለቱም የተሻለኝን ያህል አድርጌ ሌሎች ጄኔሬሽኖች ኢንስፓየር ለማድረግ አስባለሁ።
እንዳንቺ ይህንን እድል አግኝታ ትምህርት ቀስማ የማንዴላ ዋሽንግተን ፌሎ ተብላ ለዚህ ለመብቃት ለምትመኝ ልጅ ምን ትመክሪያለሽ?
እኔ ከእድሜ ልጀምርና እድሜ 23 ነው። የማንዴላ ዋሽንግተን ፌሎውሺፕ የምታውቂው ከ25 ነው የሚጀምረው፣ ከ25 እስከ 35 እና በዚህ ኤክሴፕሽን ውስጥ ገብቼ በ23 አመት የመጣት በጣም ደስ የሚለኝ። ስለዚህ ይሄንን የትኛው እድሜ 19 ወይስ 17 16 ብንሆን የትኛው እድሜ ላይ ህይወቴ የሚጀምረው ከዚህ ነው ተብሎ መሆን የለበትም። የትኛው እድሜ ላይ አክቲቭ መሆን እንችላለን በምንፈልገው ዙሪያ ላይ ማለት ነው። አንድ የምንፈልገው ሶሻል ኮስ ካለ ቢዝነስም ከሆነ ግዴታ ይሁን 20 ምናምን እስከሚሞላን ዩኒቨርሲቲ እስከምንጨርስ ድረስ መጠበቅ እንደሌለብን ነው የሚመክረው። ባለንበት እንደና በተለይ ደግሞ ሴቶች ብዙ ነገር ስላለ እስከሪጅ የሚያደርገውን ነገር ስለነው መልካም መልካሙን ነገር አይተን መልካሙን ይዘን አካባቢያችንን በመልካም ሰዎች ስላድርገን ብናልፍ ይሄ ነው የሚመክረው። እና ያ ከሆነ ደግሞ ከጥንካሬና ከምናምነው ነገር ጋር ትልቅ ቦታ እንደርሳለን ያስባለሁ።
ሄሊና እንግዲህ ከመስራቾቹ አንዱ የሆንሽበት የሎ ሙቭመንት ወይም የሎ ንቅናቄ አስታውሳለሁኝ፣ ታዳጊ ወጣት ሀና ላሎንጎ ላይ የደረሰው ጥቃት እንደ ሀገር ባስደነገጠበትና ባስቆጣበት ጊዜ የእናንተ ንቅናቄም ይሄ ነገር መጣራት እንዳለበት፣ ይሄ ነገር መወገድ እንዳለበት ያሳስቡ ከነበሩት ውስጥ አንዱ እናንተ ናችሁ። ፕሬዚደንት ባራክ ኦባማም ሆኑ ዛሬ ለማታ ደግሞ የሸኟችሁ ሊንዳ ቶማስ ግሪንፊልድ ሴቶች መከበር አለባቸው፣ የሴቶች ላይ መብት መከበር አለበት፣ ሴቶች መማር አለባቸው የሚለውን ነው ደጋግሞ ሲያሳስቡ የነበረ። ምን መደረግ አለበት? እንዲህ ያለው ጥቃት በደል እንዲቆም ምንድን ነው መደረግ ያለበት?
እንዴት ነው ሪዚስታንስ አለ ሰዎች ሴቶች ሲባል የሴቶች ሙቭመንት ሲባል ከሀና ኬዝ ጀምርና የሀና ኬዝ እኛ እንደ ግሩፕ እየራሳችን የሆነ አቋም ይዘን ነበር። ከኛ ውጪ ግን ኢንዲፔንደንትሊ ጀስቲስ ፎር ሀና የሚባሉ ሰዎች ነበሩ ይህንን ፕሮጀክት ራን ሲያደርጉት የነበሩ ከሌሎ መንት ውጭ እና በየትኛውም ሰዓት ግን የማንኛውም አይነት ፍትህ መጓደል ወይም ጥሩ ያልሆነ ነገር ሲፈጠር ሳይ ልክ እንደ ማንኛውም ሰው የራሴ የሆነ ነገሮችን ማድረግ እፈልጋለሁ። አንደኛው የሴቶች ጉዳይ ነው። ሴት ስለሆንኩኝ ብቻ ሳይሆን በቃ ሰው ስለሆነ የሴቶች ጉዳይን ይዘን መሄድ አለብን። ሴቶች ማለት ሰዎች ማለት ናቸው። አፍሪካ ውስጥ ደግሞ የሴቶችና የወንዶች እኩልነት አለመኖር የሚታይበት ብዙ መልኩ ብዙ መገለጫ አለው። የእያንዳንዱ ማህበረሰብ እየራሱ አለ። አፍሪካ ተብሎ ጀነራላይዝ ባይደረግም እያንዳንዱ ማህበረሰብ የራሱ መገለጫዎች አሉት። ሴቶች ጠዋት 11 ሰዓት ሲነሱ ወንዶች ከእንቅልፋቸው 2 ሰዓት ከመነሳታቸው ሊጀምር ይችላል። ሴቶች በማታ ከስራ ሰርተው መመለስ አለመቻላቸው ሊሆን ይችላል። ሌላ ሰው ሊያስፈልጋቸው ይገባል። ምክንያቱም ብቻቸውን መንቀሳቀስ የማይችሉበትን አካባቢ ሊኖሩ ይችላሉ። እና ሴቶችን ሁኔታ ስናወራ ለሴቶች መልካም ነገር የምንመኝ ከሆነ ካለንበት ከምንፈጥርላቸው ሁኔታ ነው መነሳት ያለብን። እንዴት ነው የምናያቸው? እንዴት ነው ቤት ውስጥ እንዲሳተፉ የምናደርጋቸው? እንዴት ነው ውጭ ሲሳተፉ ምንድን ነው የሚመስለን? ቢሮ ውስጥ የምትሰራ አንድ ሴት የአለቅነት ቦታ ያላት ሴት እንዴት ነው የምናያት? አለቅነት ሴቶች አለቃ ሲሆን እንዴት ነው የምናያቸው? የስራ ቦታ ላይ
አድማጮች፣ ከህሊና ብርሃኑ ጋር ቆንጂት ያደረገችው ውይይት አላበቃም። በመጪው ሳምንት ይቀጥላል። ለዛሬው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የሰዎችን ሕገወጥ መናገድ ለማስቀረት በመላው ዓለም የሚካሄዱ ጥረቶች ካለፉት 15 ዓመታት ወዲህ በተጠናከረ ሁኔታ እየተካሄዱ ይገኛሉ። እነዚህን ጥረቶች ለማፋጠን ከዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የሚገኘው እገዛ እንደ አውሮፓ አቆጣጠር ከ2000 ዓመተ ምህረት ወዲህ በመላው ዓለም አገልግሏል። የዘንድሮ የ2015ቱ የውጭ ጉዳይ ሚኒስቴር የድጋፍ ሪፖርት የ188 አገሮችንና ግዛቶችን ከዘመናዊ ባርነት አላቋል። የብዙ አገሮች መንግስታት ሕገወጥ የሰዎች መናገድን ሲዋጉ ለሰለባዎችም ከለላ መስጠትን ያካትታሉ። በዚህ ብቻን ሳይገቱ ከመሠረቱ ወንጀሉ እንዳይፈጸምም ይታገላሉ። ቀስ በቀስ ታዲያ ይሄ ዘመናዊ ባርነት ተግባራዊ እንዳይሆን ዓለም አቀፍ ጥረትና ዘመቻ ተካሂዷል፣ እየተካሄደ ነው። ይህ ሁሉ ጥረት ተደርጎ ግን በብዙ ሚሊዮን የሚቆጠር ሕዝብ ለግዳጅ ሥራ መጋለጡና ሌሎችን ለማበልጸግ ጉልበቱን መገበሩ አልቀረም። ዓለም አቀፉ የሠራተኞች ድርጅት ILO እንዳስቀመጠው ለጉልበት ሥራም ሆነ ለነጻ የወሲብ አገልግሎት መናገድ የተካሄደባቸው ሰዎች በዓመት እስከ 150 ቢሊዮን ዶላርስ ትርፍ አስገኝተዋል። እንደ አውሮፓ አቆጣጠር በ2012 ደግሞ 14.2 ሚሊዮን ሰለባዎች እንደነበሩ ILO ግምቱን አስቀምጧል። ይህም በእርሻ፣ በኮንስትራክሽን፣ በቤት ውስጥ ሥራ፣ በፋብሪካዎች፣ በሌሎችም የግዳጅ ሥራ መሆኑ ነው። ብዙውን ጊዜ በግዳጅ ሥራ የሚገኙ የምርት ውጤቶች በውድ ዋጋ ከመሸጣቸውም በላይ አያሌ ድንበሮችን አልፈው ይቸበቸባሉ። ትላልቅ ፋብሪካዎችም በእንደዚህ ያሉ ምርቶች ላይ በመተማመን ትርፋቸውን ከዚያው አንጻር የሚያሰሉ መሆናቸው ይታወቃል። እነዚያ ለገበያ የሚቀርቡ ምርቶች ታዲያ በባርነት በተያዙ ሰዎች እንደሚመረቱ አይገነዘቡም ወይም አይረዱም። ነገሩን በቀላሉ ለማስቀመጥ ስልካችን ለመስራት ጥቅም ላይ የዋሉ ነገሮች የግዳጅ ስራ ውጤቶች መሆናቸውን ማወቅ ብቻ በቂ ነው። በቢሮ ኮምፒውተራችን ውስጥ ያሉ ትናንሽ ነገሮች የግዳጅ ስራ ውጤት በሆኑ ቁሳቁሶች የተሰሩ ሊሆኑ ይችላሉ። ወይም ደግሞ ያን ጣፋጭ ምግብ የሚያዘጋጁ የጽዳት ስራ የሚሰሩ በዘመናዊ ባርነት ተይዘውና ተገደው የተሰማሩ ሊሆኑ ይችላሉ። ይህን በዓለም አቀፍ ደረጃ የተዛመተውን የሰዎች ህገ ወጥ መናገድ ወይም ዘመናዊ ባርነት ለማቆም የአንድ ወገን ጥረት ብቻውን በቂ አይደለም። የግሉ የሥራ ዘርፍና የንግዱ ተቋማት ተጠቃሚዎች ሁሉ ሊረባረቡበት ይገባል። የንግዱ ዘርፍ መሪዎች ጸረ የሰዎች መናገድ ፖሊሲዎችን አውጥተው ሲያበቁ ተግባራዊ የሚሆኑበትን መንገድ መቀየስ ያስፈልጋቸዋል። መንግስታት ደግሞ የህግ የበላይነት በስራ እንዲተረጎም ቢረዱ፣ በግዛቶቻቸው የሚካሄዱ የሰዎች መናገድም በቅርብ ቢቆጣጠሩና የሰራተኛውን መብት የሚያስከብሩ ተቋማትን ቢመሰርቱ አጥጋቢ ውጤት ይገኛል። ተናጋጁና የንግድ ውጤት ተጠቃሚውም ህጋዊ ምርቶችን ለመግዛት ቢተባበር በቂ ውጤት ይኖራል። ዘመናዊ ባርነት እንደምን ሊካሄድ ይገባል የሚባል ሳይሆን መቆም ያለበት ወንጀል ነው።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የማጠቃለያ ዜና እናሰማችሁ። በዘንድሮ ክረምት በአብዛኞቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱን ብሔራዊ ሜቴሮሎጂ ኤጀንሲ አስታወቀ። ለችግሩ ምላሽ ለመስጠት በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ የአደጋ መከላከል ኮሚቴ መቋቋሙ ተገልጿል። እጥረቱ በሰውና በእንስሳት ላይ ያደረሰው ጉዳት ምን አይነት እንደሆነ መንግስት እስካሁን ያወጣው ዝርዝር መረጃ የለም። የደቡብ ሱዳን ፕሬዚደንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የሰላም ስምምነቱን ለማጠናቀቅ ነገ አዲስ አበባ እንደሚገቡ የኢጋድ ዋና አደራዳሪ አቶ ስዩም መስፍን አስታውቀዋል። ሁለቱ መሪዎች እንደሚገናኙ የተሰማው ተደራዳሪዎቹ ወገኖች ወደ ስምምነት ስለመቃረባቸው ምንም ፍንጭ ባልታየበት ሁኔታ ነው። እስላማዊ መንግስት ነኝ የሚለው ቡድን የግብፅ ቅርንጫፍ ባለፈው ወር የጠለፈውን ክሮኤሽያዊ አርዶ መግደሉን ዛሬ አስታውቋል። የሶሪያ መንግስት ዋና ከተማ ደማስቆ አካባቢ ባካሄደው የአየር ድብደባ ቢያንስ 36 ሰው መገደሉን የሀገሪቱ የመብቶች ተሟጋቾች አስታውቀዋል። አማጽያኑም እንደዚሁ ባደረሱት ከባድ ድብደባ ቢያንስ 6 ሰው መገደሉ ታውቋል። ቻይና የገንዘቧ ምንዛሪ ለሁለተኛ ተከታታይ ቀን እንዲያሽቆለቁል ዛሬም ፈቅዳለች። አፍሪካ ውስጥ አዲስ የልጅነት ልምሻ ወይም የፖሊዮ ምልክት ሳይታይ አንድ ድፍን ዓመት ማለፉ ተገልጿል። የመጨረሻው የፖሊዮ መተላለፍ የታየው ባለፈው ዓመት ሶማሊያ ውስጥ የነበረ ሲሆን የሶማሊያ መንግስት እስካሁን ድረስ በይፋ አላሳወቅም። ከኢትዮጵያ ሜቴሮሎጂ ኤጀንሲ ያገኘነው አዲስ መረጃ ዛሬ የወጣ መረጃ ነገ አዲስ አበባ ዝናባማ ትሆናለች። ፀሐያማ ከምትሆነው ጎዴ በስተቀር አብዛኞቹ የሀገሪቱ ክፍሎች ዝናብ ነገ እንደሚያገኙ ተገልጿል። አንድ የዩናይትድ ስቴትስ ዶላር 20 ብር ከ79 ሳንቲም ነው ዛሬ የተመነዘረው።
የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
እኔም ሰሎሞን አባተንን። የትግርኛ ዝግጅት ይቀጥላል። ከእኛ በኩል አብራችሁን ስለቆያችሁ ስላመሻችሁ ከልብ እናመሰግናለን። እስከ ዝግጅታችን ፍጻሜ ከመሐሙድ አህመድ ጋር እንተዋችሁ። አታውሩልኝ ሌላ ከእሷ ዜና በቀር ደህና ደሩ። አታውሩልኝ ሌላ ከእሷ ዜና በቀር አታውሩልኝ ሌላ ከእሷ ዜና በቀር አስራየትም ትባር ጋኝናለች ከሀገር አታውሩልኝ ሌላ ክሷ ዜና ምክር አታውሩልኝ ሌላ ክሷ ዜና ምክር አስራየትም ትባር ጋኝናለች ከሀገር Chakine motane honji Ataurulile la kaswaze na beker Ataurulile la kaswaze na beker Asrae
Yes, I am so much in my